የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ማክሰኞ ሰኔ 4 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለምሽቱ ያዝናቸውን ዘገባዎቻችንን እናስተዋውቃችሁ።
ወጣቶችና የፖለቲካ ተሳትፎ በኢትዮጵያ
ከዚህ በላይ ልንገፋበት የምንችለው አይነት ፍርሃት እንዳልሆነ በደንብ ነው ያሳየ። በየአካባቢው የሚፈጠሩ ግጭቶች፣ መፈናቀሎች፣ ድንበር ይሄ እኔ ነው ተብሎ የሚገባው አተካራና ያዘው አደጋ ከዚህ በኋላ እንደዚህ አይነት ፍርሃት ይዘን ብንቀጥል የሀገሪቷ ህልውና ሁሉ አደጋ ላይ እንደሚገባ ያረጋግጥበት ነው። ኦልሞስት አሁን አረጋግጣለሁ።
አዲሱን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ቃል አቀባይ ናትናኤል ፈለቀን ሰማችሁት። እንግዳችን አድርገን ይዘነዋል። ከቆይታ በኋላ ይሰማል።
ጠያቂ ትውልድ ለመፍጠር በምክንያታዊነት መከራከር ይበጃል ያሉ የጅማ ዩኒቨርሲቲ ተማሪዎችን በውይይት ይዘናቸዋል።
ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሰው አንድን ማድረግ አለመቻል ትልቅ ስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመቀላቀል
አብራችሁን እስከ ፕሮግራሙ ማብቂያ ከዘለቃችሁ ሌሎች ለምሽቱ የያዝናቸውን ዘገባዎችም ሰማላችሁ።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብራራችሁና መሻለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አምነስቲ ኢንተርናሽናል የተባለ የሰብአዊ መብት ተሟጋች ድርጅት በገለጸው መሰረት የሱዳን መንግስት ኃይሎች በዳርፉር ክልል አዲስ ተከታታይ የጦርነት ወንጀል በመፈጸም ተግባር ተጠያቂ ናቸው። ካለፈው አመት ወር አንስቶ የሱዳን መንግስት ኃይሎችና ተባባሪ ሚሊሻዎች ዳርፉር ውስጥ በርካታ መንደሮችን አውድመዋል ይላል አምነስቲ ኢንተርናሽናል። ለሮፒያን አቆጣጠር ካለፈው ሐምሌ ወር 2018 ዓ.ም አንስቶ እስካሁን ድረስ እስከ የካቲት ወር ድረስ ባለው ጊዜ ውስጥ የመንግስት ኃይሎችና ተባባሪ ሚሊሻዎች ቢያንስ 45 መንደሮችን እንደወደሙ የሳተላይት ማስረጃዎች ያሳያሉ። የአይን ምስክሮችም አረጋግጠዋል ይላል ዛሬ ወጣው ዘገባ። የመንግስት ኃይሎች በሕገ ወጥ ግድያዎችና በወሲብ ጥቃት ተግባር ተሰማርተዋል፣ ዘረፋ አካሂደዋል፣ ሰዎች በግዴታ እንዲፈናቀሉ አድርገዋል ሲልም አምነስቲ ይከሳል። በፊት ጃንጃዊድ ይባሉ የነበሩት አሁን ፈጥኖ ድራሽ የሚባሉት ኃይሎች ወንጀል ፈጽመዋል ከሚባሉት መካከል ናቸው። ካለፈው ሰኞ አንስቶ በመዲናይቱ ካርቱም በርካታ ተቃዋሚዎችን ገድለዋል ተብሎ እንደሚታመን አምነስቲ ጠቁሟል። ከተቃዋሚዎቹ ጋር ግንኙነት ያላቸው ሐኪሞች ከመቶ በላይ የሚሆኑ የተቃውሞ ሰልፈኞች ተገድለዋል ይላሉ።
ሰዎች ከሆንግ ኮንግ ወደ ዋናዋ ቻይና ተልከው ክስ እንዲመሰረትባቸው በሚፈቅደው እቅድ ላይ ሰፊ ተቃውሞ ባለበት በዚህ በአሁኑ ወቅት ዩናይትድ ስቴትስ ውስጥ ጉዳይ ውስጥ ጣልቃ ገብታለች ስትል ቻይና ከሳለች። የራስ አስተዳደር መብት ባላት ሆንግ ኮንግ የቀረበው እቅድ እንዳሳሰባት ዩናይትድ ስቴትስ ገልጻ ነበር። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጊንግ ሾንግ ግን ከቤጂንግ ምላሽ ሰጥተዋል። የሆንግ ኮንግ ዋና ስራ አስፈጻሚ ካሪ ላም የግዛቲቱ ምክር ቤት እንዲከራከርበት ነገ ለመላክም እየተዘጋጁ እንደሆነ ታውቋል። ባለፈው እሁድ የተካሄደውን በብዙ መቶ ሺዎች የሚቆጠሩ ሰዎች በሰልፍ ተቃውሞ የገለጹበትን ችላ በማለት ነው ካሪ ላም እቅዱን ነገ የሚልኩት። እቅዱ በምክር ቤቱ ከጸደቀ ሆንግ ኮንግ ሰዎችን ለዋናዋ ቻይና፣ ማካኦና ታይዋን ወደ መሳሰሉት ግዛቶች ለክስ እንድትልክ ይፈቅዳል። በተለይም የተለየ የፍርድ ስርዓት ወዳላት ቻይና መላኩ ሆንግ ኮንግ ውስጥ ሰፊ ዘት ያለው ተቃውሞ አስነስቷል። ሆንግ ኮንግ የቀድሞ የብሪታንያ ቅኝ ግዛት ስትሆን እንደ አውሮፓውያን አቆጣጠር በ1997 ዓ.ም ወደ ቻይና ብትመለስም ለ50 ዓመታት ያህል ልዩ የውስጥ አስተዳደር መብት አግኝታለች።
የምርመራ ጋዜጠኛ ኢቫን ጋላኖቭ ከቁም እስር ነጻ ሆኗል። አሁን ባለስልጣኖች የታሰረበትን ምክንያት እየመረመሩ ነው ሲሉ የሩሲያ የአገር አስተዳደር ሚኒስትር ቭላድሚር ኮሎሶቭ ተናግረዋል። ኮሎሶቭ ዛሬ በሰጡት መግለጫ ጋዜጠኛውን ያሰረው ፖሊስ ከስራ መታገዱን ገልጸዋል። ኢቫን ጋላኖቭ ላይ የተደረገው ያሻራ የስነ ፍጥረታዊ የወንጀልና የዘረመል ምርመራ ወንጀል ተግባር መሰማራቱን የሚያሳይ ማስረጃ ስላላሳየ ክሱ እንዲነሳ ተደርጓል ብለዋል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢሚግሬሽንን ጉዳይ ለመቆጣጠር የሚያስችል ስምምነት ከሜክሲኮ ጋር ማድረጋቸውን ትላንት ከገለጹ በኋላ ጥያቄዎች ቀርበውላቸው ነበር። ለጋዜጠኞች መግለጫ ሲሰጡም ስለ ስምምነቱ የተናገሩት ዝርዝር ነገር የለም። ስምምነቱ ይፋ መደረግ የሌለበት ክፍል እንዳለውም ጠቅሰዋል። በዋይት ሃውስ ግቢ ላይ ሆነው ሲጠየቁ ታዲያ ያደረግነው ስምምነት ሌላ አካል ነው የሚል ምላሽ ሰጥተዋል። እንደዛ አይነት ስምምነት ተደርጎ ከሆነ ለምን ታዲያ ሜክሲኮ አስተባበለች የሚል ጥያቄ ከአሜሪካ ድምጽ ጋዜጠኛ ሲቀርብላቸውን ማስተባበሉም የሚቀጥሉ አይመስለኝም ተደርጓልና የሚል አጭር ምላሽ ሰጥተዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም አብረናችሁን ቆያለን። እናንተም አብራችሁን ልትቆዩ እንጋብዛለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቀደም ሲል በመግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው የምናልፈው። የኢትዮጵያ ዘመናዊ ፖለቲካ ታሪክ ሲነሳ ያ ትውልድ በሚል ተለምዷዊ መጠሪያ የሚታወቀው ከ40ና 50 አመታት በፊት ወጣቶች ተሳትፎ ጉልህ ስፍራ ይዟል። ያን ተሳትፎ የተከተለው አሳዛኝ ታሪካዊ ክስተት የኋላ ኋላ ወጣቶች ትውልድ ከፖለቲካ ራሳቸውን እንዲያቀቡ ምክንያት ሳይሆን እንዳልቀረም ይጠቅሳል። አሁን ላይ ደግሞ ወጣቶች ዳግም ወደ ፖለቲካው እየተመለሱ ይመስላል። በምዕራቡ ዓለም ከአውሮፓውያን 1981 ወዲህ የተወለዱ ወጣት ፖለቲከኞች ሚሊኒያል የሚባሉት ማለት ነው የሚል ተቀጥያ መጠሪያ ተሰጥቷቸዋል። እኛም ይህን መጠሪያ እንዋስና ከአንድ ሚሊኒያል ፖለቲከኛ ጋር ያደረግነው ቆይታን ጋብዛችኋለን። እንግዳችን አስናይል ፈለቀ ነው። ወጣቶችና የፖለቲካ ተሳትፎን በተመለከተ ከሀብታሙ ስዩም ጋር አጭር ቆይታ አድርጓል።
ናትናኤል ፈለቀ በጣም አመሰግናለሁ። ብዙ ጊዜ የኢትዮጵያ ፖለቲካ በ60ዎቹና በ70ዎቹ ዘመን የተወለዱ ሰዎች ርስት ነው የሚባል አይነት ገለጻ አለ። ከዛ በኋላ የመጡ ሰዎች ያን ያህል የማይደፍሩት ያን ያህል ተሳትፎ የሌለው ነው ብለው ያስባሉ። አንተ ከወጣት አዲስ ፖለቲከኞቹ መንደር እንግዲህ ተቀላቅለሃል። እውነት የፖለቲካው ምህዳር ለወጣቶች የሚሆን ቦታ የለውጥ ቦታ ስላለው ነው ወይስ ደግሞ ለሞክረው የተወሰነ ነገሩ ሊየው ከሚል ሳቤ ነው የጀመርከው?
ያው እንግዲህ የፖለቲካ ተሳትፎ ለማድረግ ኢትዮጵያ ውስጥ ቀላል አይደለም፣ ሁሉም ሰው ያውቀዋል። እና እስከዛሬ ድረስ ከፖለቲካ ጋር ተያይዞ የነበረን ታሪክ ከውሸት ከመገዳደድ ከመሳደድ ጋር የተያያዘ ነው። እና ወጣት ስትሆን ደግሞ ብዙ ጊዜ ያው ብዙ ፊቸር ይታያል። እና እነዚህን ነገሮች በተቻለ አቅም ለመሸሽ ትሞክራል። ስለዚህ ካየኸው የራሽናል ዲሲዥን ሊመስል ይችላል። ግን ደግሞ ፖለቲካ እውነተኛ ፖለቲካ ማለት ሰዎች በራሳቸው ህይወት ላይ በአካባቢያቸው ህይወት ላይና በአጠቃላይ በሀገር ጉዳይ ላይ ተሳትፎ የሚያደርጉበትና የሚወስኑበት ለውጥ የሚያመጡበት መስክ ነው። እና እዛ መስክ ውስጥ መሳተፍ ከተውን አሁን የደረስንበት አይነት ችግር ውስጥ መግባታችን ብዙ ሊገርመን አይገባም። እዚህ የኔ ውሳኔ እንደወጣት ወይ ወጣት የሚለው ነገር ትንሽ አስቸጋሪ ነው ካሉት ሰዎች ጋር ተወዳድሮ መሰለኝ። ግን ምንድነው ያለው የወደፊት ፊውቸሩን መገንባት የሚፈልግ የተሻለ ሀገር ውስጥ መኖር የሚፈልግ ለሚቀጥለው ትውልድ ደግሞ የተሻለ ነገር ማስረከብ የሚፈልግ ነኝ ብያምናለሁ። እንደዛ ብሎ የሚያምን ሰው ፖለቲካው እንደዚህ ከተለመደው ይሄ ከመሳደድ ከመገዳደል ወጥቶ እውነተኛ የሆነ በሀገራችን ጉዳይ ላይ የምንወስንበት እንድናደርግ ስራ ይፈልጋል። ዝም ብሎ ተነስቶ ወደዛ አይሄድም እና ያንን ስራ የሆነ ቦታ መጀመር አለበት። ያንን አሳይመንት እንግዲህ ነው የወሰድነው።
በአፍሪካ ብሎም በኢትዮጵያ የወጣቶች ቁጥር በጣም ከፍተኛ ነው። እነዚህ ወጣቶች ያሏቸው ጥያቄዎች አሉ። ኢዜማ የእናንተ ፓርቲ እንደዚህ ያሉ ጉዳዮችን ለመመለስ እንደዚህ ያሉ ጥያቄዎችን ለማርካት ምን አይነት አማራጭ ሀሳቦችን ይዛችሁ ነው የምትንቀሳቀሱ?
እንግዲህ እንዳልከው ነው ብዙ ወጣቶች አሉ። በተለይ ኢትዮጵያ ውስጥ አሁን ብዙ ዩኒቨርሲቲ ገብተው የተመረቁና ስራ ሊያገኙ ወጣቶች አሉ። አንደኛውም ይሄ ለመረጋጋት ስጦታችን እንደ አንደኛ መንስኤ ነው ብለን እናምናለን። ስለዚህ ያ አድሬስ መደረግ ያለበት ጉዳይ እንደሆነ ነው እናምነው። በድርጅት ደረጃ የድርጅት መዋቅራችን ውስጥ ከምርጫ ወረዳ ጀምሮ እስከ ብሔራዊ ስራ አስፈጻሚ ደረጃ ድረስ የወጣቶች ተጠሪ የሚባል ፖዚሽን አለ። ያ በዋነኛነት ወጣቶች በአገር ግንባታ ሂደት ውስጥ እና በፓርቲውም ድርጅት ውስጥ ምን አይነት ተሳትፎ ሊኖራቸው ይገባል እና ያን ተሳትፎ እንዴት ነው ማምጣት የምንችለው የሚለውን በአንኛነት የሚሰራ ነው። ስለዚህ ያን በከፍተኛ ትኩረት የምንሰራው ስራ ነው የሚሆነው። ከዛ ባለፈ ግን በፖሊሲ ደረጃ የትምህርት ፖሊሲያችን፣ የጤና ፖሊሲያችን፣ እንደዚህ የስራ ፈጠራ ከኢኮኖሚ ጋር ተያይዞ የምናወጣው ፖሊሲዎች በሙሉ እንደምታውቁት ማህበራዊ ፍትህ ላይ መሰረት ያደረጉ ፖሊሲዎች ናቸው የሚሆኑትና ከዚህ በፊት እድል ያላገኙ እድል ተነፍገው የነበሩ የማህበረሰቡ አካላት በሙሉ እድል የሚያገኙበትን አይነት ስርዓት መፍጠር ነው የምንፈልገው። እዛ ውስጥ እንግዲህ እኛ ከዚህ ከማደራጀቱ ጎን ለጎን ለረጅም ጊዜ ስንሰራ የቆየ ነው የተለያዩ ባለሙያዎች የተሳተፉበት የፖሊሲ ሚጽፍ ቡድን ነበረን። ያ ቡድን በተለያዩ ዘርፎች በጤና፣ በትራንስፖርቴሽን፣ በትምህርት፣ በአርባን ዴቨሎፕመንት እንደዚህ የተለያዩ ዘርፎች ላይ ዶክመንት ፕሮዲስ ያደርግ ነበር የቆየው። እዛ ውስጥ እንዳልኩ ነው የወጣቶች ሚና እያንዳንዱ ዘርፍ ላይ ምን አይነት ሚና ነው ሊጫወት የሚገባው፣ እንደገና ደግሞ ምን አይነት እድል ነው ሊሰጣቸው የሚገባው የሚለውን በትኩረት የታየበት ነው። እነዚህ ፖሊሲዎች በቅርብ ጊዜ ውስጥ ከህዝብና ከተለያዩ ባለድርሻ አካላት ጋር ውይይት የምናደርግባቸው ይሆናል። የዛኔ በይፋ በስፋት ታዩታላችሁ።
ባለፉት 26 ዓመታት እንግዲህ ኢትዮጵያ ውስጥ ሰፍኖ የነበረው የርዕዮተ ዓለም የብሔርን ፖለቲካ መሰረት ያደረገ በር ነው። እናንተ አሁን አዲስ ይዛችሁ የመጣችሁ የዜግነት ፖለቲካን የሚያስቀድም ሌላ ርዕዮተ ዓለም ነው። በቀደመው ርዕዮተ ዓለም ውስጥ ያደጉ ወጣቶችን፣ የቆዩ ወጣቶችን ወደዚህኛው ስሜት፣ ወደ አዲሱ እናንተ ወደምትፈልጉት ስሜት ለመመለስ ያለው ፈተና ምን ያክል ነው? ምን ያክልስ አስፈላጊ ነው ብለህ ታስባለህ?
ፈተናው ከባድ ነው። ምክንያቱም ያው ኦሬዲ ልክ ነው ብሎ የተቀበለውን አይነት አስተሳሰብ እንደገና አጥርቶ ይሄ ነው ትክክለኛው ብሎ ማስተማርን ይጠይቃል። ስለዚህ እንደው ምንም የማያቅሰውን ማስተማር በጣም ቀላል ነው። አሁን ኦሬዲ ግን ልክ ነው የሚል አስተሳሰብ የያዘን ሰው ነው የለም ብሎ እሱን አጥፍቶ እንደገና ሌላ አይነት አመለካከት ማስተማር ከባድ ነው የሚሆነው። እንደምታውቀው ሚዲያው፣ ትምህርት ቤት፣ በሁሉም ቦታ ነው እነዚህ ይሄ ዘውግን መሰረት ያደረገው ፖለቲካው የሰዎች ጭንቅላት ውስጥ እንዲገባ የተደረገውና ያንኑ ያክል ይፈርት ከዛም የበለጠ አይነት ይፈርት ይፈልጋል። ከባድ ነው ግን እጅግ በጣም አስፈላጊ ነው። ምክንያቱም አሁን አገሪቷ የደረሰችበት ሁኔታ ከዚህ በላይ ልንገፋበት የምንችለው አይነት ስርዓት እንዳልሆነ በደንብ ነው ያሳየን። በየአካባቢው የሚፈጠሩ ግጭቶች፣ መፈናቀሎች፣ ድንበር ይሄ እኔ ነው ተብሎ የሚገባው አተካራና የያዘው አደጋ ከዚህ በኋላ እንደዚህ አይነት ስርዓት ይዘን ብንቀጥል የሀገሪቷ ህልውና ሁሉ አደጋ ላይ እንደሚገባ ያረጋግጥንበት ነው። ኦልሞስት አሁን አረጋግጠናል። እና እዚህ ውስጥ ደግሞ ትልቁ ፎርስ ወጣቱ ነው። እንደምታውቀው ስራ የሚፈልግ በጣም በቀላሉ ሊነሳሳ የሚችል ቁጡ ወጣት ባለ ቁጥር ትክክለኛ ላልሆነም ሀሳብ ተነስቶ የሆነ ነገር የማድረግ እድሉ ከፍተኛ ነው የሚሆነው። ስለዚህ አንደኛ ማስተማሩ ትክክለኛው ለሀገሪቷ የሚጠቅመው ፖለቲካ ዜግነት ላይ የተመሰረተ ፖለቲካ እንደሆነ ማስተማሩ፣ እንደገና ደግሞ ለእንደዚህ አይነት ወጣት እድል መስጠቱ በስራ የሚሆን እና ኢንጌጅ የሚያደርግበት እድል መስጠቱ ጎን ለጎን ሊሰራ የሚገባው ስራ ነው። እሱን ነው የምንሰራው። ከባድ ነው ግን ምንም አማራጭ የለን መስራት ያለበት ስራ።
ካንተ በተጨማሪ በምን ቦታዎች ወጣቶች ተሳትፎ እያደረጉ ነው? በኢዜማ ውስጥ
ብሔራዊ ስራ አስፈጻሚ ውስጥ ያሉ ሁለት የወጣት ተጠሪዎች አሉ። ሁለቱም ወጣቶች ናቸው። የውጭ አባላት ተጠሪ ፖዚሽን ላይ ያሉ ሰው ወጣት ናቸው። አሚን ከኔ እድሜ ወይም በኔ እድሜ በታች ያሉ ሰዎች ናቸው። እዚህ ፖዚሽን ላይ ምነግር የሴቶች ተጠሪዎቹን ካየ ወጣቶች ናቸው። የድርጅት ጉዳይ ኃላፊያችንም ወጣት በሚባል ፖዚሽን ላይ ያሉና የብሔራዊ ስራ አስፈጻሚው አብላጫው ቁጥር ወጣት በሚትለው እድሜ ክልል ውስጥ ያለ ሰው የያዘው ነው። እና ይሄም እንግዲህ ወጣቱ ያለውን ችግር ለመረዳትና መፍትሄው ምን ሊሆን ይችላል ብሎ የሚለውን ነገር በቀላሉ ለመረዳትና ወደ ስራ ለመግባት ቀላል ያደርግልናል ብለን ነው እናምን።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ ራዲዮ። ወደ ቀጣዩ ዘገባ እናምራ። ወጣቶች ከስሜታዊነት ራሳቸውን ነጻ አውጥተው በምክንያታዊነት የመከራከር ባህል እንዲያዳብሩ በአሜሪካ ኤምባሲ የተቀረጸ አዲስ ፕሮግራም በ14 ዩኒቨርሲቲዎች ተግባራዊ መደረግ ተጀምሯል። በትናንትናው ዕለት በመቀሌ ዩኒቨርሲቲ የሚገኙ ተማሪዎችን ጋብዘን ነበረ። ውይይቱን የመራችው ጽዮን ግርማ ናት። ለዛሬ ደግሞ ወደ ጅማ ዩኒቨርሲቲ ትወስደናለች።
እንግዲህ በጅማ ዩኒቨርሲቲ ተማሪዎችን የክርክር ክለቡን እየመሩና እያወያዩ የሚገኙት ዶክተር ኢማም ወርቅነህ በቋንቋና ስነ ጽሁፍ መምህር ናቸው። በዛሬው ውይይት የተሳተፉት ሁለቱ ተማሪዎች ደግሞ ንጹህ ደጀኔ የ5ኛ ዓመት የሕክምና ተማሪና ሞገስ ጌታቸው የአራተኛ ዓመት የሕክምና ተማሪዎች ናቸው። ሌሎች ተማሪዎችም አብረዋቸው በዚህ ውይይት ላይ ይካፈላሉ። ዶክተር ይማም ምንድነው ይህ ክርክር ለተማሪዎች የሚጠቅመው?
ይገርምሻል አሁን ዩኒቨርሲቲ ውስጥ ነው እንደማስበው ማለት ነው። ከተለያየ አካባቢ የመጡት የተለያየ ባህል ያላቸው የተለያየ አስተሳሰብ ያላቸው ዩኒቨርሲቲ ዛሬ ዘመን ትንሿ ኢትዮጵያ እንደማለት ነው። ከተለያየ የኢትዮጵያ ክፍል ተሰባስቦ የሚገኙበት አንድ ትንሽ ኢትዮጵያ ማለት ነው። እና እዛ ውስጥ የተለያየ አቲቲዩድ ስላለ አንድ ኢሹን ስታነሺ ከተለያየ አንጻር ነገሩን አይተው አመዛዝነው የመናገር፣ የመከራከር፣ የመተማመን፣ የማሳመን ባህል እንዳሳድጉ በጣም ይጠቅማቸዋል ማለት ነው። እንደሚታወቀው አንዳንድ ጊዜ ተለያየ ምክንያት የመናገር፣ የመከራከር አቅማችን ትንሽ በጣም ይላላና ሰዎች መናገር ራሱ የማይችሉበት ደረጃ ደርሰው ነበር። ተማሪዎችም እንደዚህ አይነት ባህልም አልነበረባቸው። ግን አሁን ይችን ነገር ስም እጅግ በጣም ደስተኛ ናቸው። መጀመሪያ ከአግራሱ ሲጀምረው ራሱ አዳራሹ አልበቃም ያለ ተማሪዎች ነበረ ቁመው ሲመለከቱ የነበሩት ማለት ነው። እና ቀርቦ ከማነጋገር አንጻር ክልችርን ከማስተላለፋ ጋር መልቲፕል የሆነ ማለት የፕሩለር ሶሳይቲ ከመገንባት አንጻር እንደዚህ አይነት ትሬንዶች ለወደፊቱም ቢሆን በየዩኒቨርሲቲዎች ቢለመዱ በጣም 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 አስፈላጊ ናቸው ብዬ አምናለሁ።
ንጹህ እንግዲህ የሕክምና ተማሪ ነሽ። የሕክምና ተማሪ ደግሞ በጣም ብዙ ጊዜን የሚጠይቅና ትኩረት ማድረግም ትምህርት ላይ የሚጠይቅ ነው። እንዴት ወደዚህ ወደ ክርክሩ ክለብ ልትሄጂ ቻልሽ? በምን ምክንያት ተነሳሳሽ? በምን አሰብሽው?
አመሰግናለሁ። በመሰረቱ ክርክር ማለት ሁሌ በየቀን ህይወታችን ውስጥ የምናደርገው ነገር ነው። ሁለት የተለያዩ ሀሳብ ያላቸው አካላት ሀሳባቸውን ለማቀራረብ የሚያደርጉት ሰላማዊ፣ ምክንያታዊና በመረጃ ላይ የተመሰረተ ንግግር ማለት ነው። ስለዚህ አንድ ሰው ለህይወቱ ወሳኝ ኮምፖነንት ነው ብዬ ነው የማምነው። ማለት ከሰው ጋር ተነጋግረን መግባባትና ወደ አንድ መስመር መሄድ ካልቻልን ለወደፊቱ ኑሯችንም ለአመራርም ቢሆን የማይመች ሁኔታ ውስጥ እንገባለን። ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለውን ሰው ሀንድል ማድረግ አለመቻል ትልቅ ስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመቀላቀል።
ምናሴስ ለአንተ ምክንያትህ ምንድን ነው ወደዚህ ክለብ እንድትገባ?
እንደ አንድ ካምፓስ እንደ አንድ ዩኒቨርሲቲ ተማሪ በተለይም ደግሞ እንደ ሕክምና ተማሪ ላካብቶ የሚያስፈልገኝ ከሌለው ብዬ ስላሰብኩ ነው ወኔ ጆይን ያደረኩት። እንደ ሕክምና ተማሪ ያው ኦኩፔሽን ከታካሚዎች ጋር ለመግባባት ሕክምና እውቀት ብቻ ሳይሆን እነሱ ጋር ደግሞ የምንግባባበት፣ እነሱን የምናስረዳበት፣ እነሱን ደግሞ በትክክል የምናክምበት ችሎታ ያስፈልጋል። እና ክርክር ማለት ሁለት የሚቃረኑ ሀሳቦችን በሰላማዊ መንገድ ንጹህ እንዳለችው መግለጽ ስለሆነ ይህኛውን ችሎታ እኔም ማካበት አለብኝ ብዬ ስላሰብኩ ነው ጆይን ያደረኩት።
ዶክተር ኢማም እንግዲህ ሁለቱም የህክምና ተማሪዎች ናቸው። የሌሎቹ ተማሪዎች ከየትኛው የትምህርት ክፍል እንደመጡ አላውቅም። እነሱ እንደጠቀሱት ከግላቸው ጀምሮ ይሄ ክርክር ባህል ይጠቅማቸዋል። ይሄ ግን አገራዊ ፋይዳ እንዲኖረው ለምሳሌ በኢትዮጵያ ውስጥ በጣም የማግባባና ሰዎች ተደማምጠው ሀሳባቸውን ሊገልጹ የማይችሉበት ተቀምጠው ሊነጋገሩ የማይችሉበት ጉዳይ የዋንኛው የፖለቲካ ጉዳይ ነው። ከዛ የኢኮኖሚ የማህበራዊ እያለ ይቀጥላል። እና እዚህ ዩኒቨርሲቲ ውስጥ የተጀመረው ጉዳይ ሀገራዊ ፋይዳ እንዲኖረው ተማሪዎቹ ከተመረቁም በኋላ በሀገር ደረጃ ይህንን ባህል በማህበረሰብ ውስጥ ማስረጽ እንዲችሉ የሚደረግ ነገር አለ ወይስ እዛው ትምህርት ቤት ውስጥ እንደ አንድ ትምህርት ክፍል ተማሪዎቹን ለማገዝ የተደረገ ነገር ነው?
እስከ ዛሬ እንደምታውቀው ያው ለብዙ ዓመታት እንደዚህ አይነት መነጋገር፣ በኮንፊደንስ መከራከር፣ በግልጽ አውጥተሽ መናገር ኖርማሊ ከፖለቲካው አንጻር ያው አይፈቀድም ነበርም የለም እንደዛ አይነትም አልነበርም። አሁን ግን አንዳንድ ከለውጦች ጋር በተያያዘ መልኩ እነዚህ ነገሮች ጀምረናል። አሁን ግን ይሄ በኢትዮጵያ ደረጃ አልሽው እስካሁን የተጀመረ ያለ ነገር አይመስለኝም። እኛም እንደ ክለብ ፈቃደኛ ለሆኑ ተማሪዎች ነው ሰርቪሱን ስትሰጥ የነበረው። የኔን ፍላጎትና የኔን አስተያየት ከጠየቅሽኝ ይሄ እኔ እንደማስበው ዩኒቨርሲቲ የተጀመረው ወደታች ሞዶ ወደ ቤተሰቡ እስከ ኤሌመንተሪ ድረስ ባህሉ ቢሰፋ እጅግ በጣም ጠቃሚ ነው እላለሁ። አሁን ካለንበት ኢሞሽናል ዓለም ውስጥ አውጥቶ በሪዝን በኢንተሌክት የሚያምን ሶሳይቲ ለማፍራት
በመክንያት
አማራጭ የሌለው መንገድ ነው አሁን የሚመስለኝ ነው ማለት ነው።
አሁን ያሉት ዩኒቨርሲቲ ተማሪዎች ከየት የተውጣጡ ናቸው? ንጹህ እንግዲህ እንዳጋጣሚ ሁለታችሁ የህክምና ተማሪዎች ናችሁ፣ ግን ሌሎቹ የቡድናችሁ አባላት ከየትኛው የትምህርት ክፍል የተውጣጡ ናቸው? ስብጥሩ ምን ይመስላል?
አብዛኞቹ የህክምና ተማሪዎች ናቸው። በክርክር ቡድናችን ውስጥ እየተሳተፉ ያሉት ግን የተቻለንን አድርገን ሌሎችንም ለማሳተፍ እየሞከርን ነው።
እንግዲህ ዶክተር ኢማም አሁን ቀደም ብለው እንደጠቀሱት ይሄ ነገር በአገር ደረጃ ቢስፋፋ በጣም ጠቃሚ ነው፣ ከመጀመሪያ ደረጃ ጀምሮ በጣም ጠቃሚ ነው ብለዋል። እና ምናሴ በአንተ በኩል ምን ሀሳብ አለ?
ሁለቱም ለመናገር እንደሞከሩት ያው ዶክተርም እንዳለው ወደ ታች ከኤሌመንታሪ ድረስ ከዛም በታች ያሉት በዚህ ልምምድ እንዲያድጉና እዚህ ደግሞ አእምሯቸው የተቀረጸ እንዲሆን በክርክር የሚያምን እንጂ በጥል የማያምን ሰዎች ሆነው እንዲያድጉ በሀገራችን ቢሰራ፣ ወደ ላይም ደግሞ እኛ ካለንበትም ደረጃ ከፍ ብሎ የእኛ ድምፅ በዚህ ልምድ ውስጥ ያለፉ ሰዎች ድምጻቸውን አሰምቶ ስለተለያዩ ድብቅ ናቸው ሰው ማውራት የለበትም ተብሎ ከሚታሰቡት አስተሳሰብ ወጥቶ በእነዚህ ነገሮች ላይ መከራከርና የሁሉም ሀሳብ በመደማመጥና በህግ በሆነ ነገር በብዙ ልክ ባልወጣ ነገር በኖርማል በክርክር በሚባለው ህግ ላይ በተመሰረተ መልኩ ሁሉም የራሱን ሀሳብ ያንጸባርቅ፣ ወደ ላይም ወደ ታችም አሁን ካለንበት ደረጃ የተስፋፋ ቢሄድ ይጠቅማል ሀገራችን ቢያስባሉ።
ዶክተር ኢማም ወርቅነህን እንደዚሁም ደግሞ ተማሪዎቻቸውን ንጹህ ደጀኔና ሞገስ ጌታቸውን ላደረጉት ውይይት እናመሰግናለን።
ጋቢና ቪኦኤ
ሽርንጋቢና
ብላሻንጉል 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 ዘጋቢና ብላሻንጉል
ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ይህ መሰናዶ ለእናንተ የሚደርሰው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ቀጣዩን ዘገባ ደግሞ ጽዮን ግርማ ትነግረናለች።
እንግዲህ ቀጣዩ ዘገባ የሚሆነው ሰሞኑን በኢትዮጵያ የኮሌራ በሽታ መከሰቱን ጤና ጥበቃ ሚኒስቴር ማስታወቁ ይታወሳል። በሀገሪቱ በአራት ክልሎች 525 ሰዎች በኮሌራ በሽታ መያዛቸው ተገልጿል። በሀገሪቱ እንግዲህ የኢንስቲትዩት የምክትል ዋና ዳይሬክተር ዶክተር በየነ ሞገስ ጉዳዩን አስመልክተው ዛሬ ጋዜጣዊ መግለጫ ሰጥተው ነበረ። በዚህ መግለጫቸው ላይ ያሉት የኮሌራ ወረርሽኝ በሽታ በኦሮሚያ፣ በአማራ፣ በትግራይ እንዲሁም በሌሎች ክልሎች በአዲስ አበባ ከተማ አስተዳደርም ጭምር መከሰቱን ነው። በአሁኑ ወቅትም በአጠቃላይ 525 ሰዎች በዚህ ወረርሽኝ ተይዘዋል ብለዋል ምክትል ዋና ዳይሬክተሩ። ከዚህ ጋር የተያያዘ ዜና አለን፣ ወደ ሶማሌ ክልል የሚወስድን። የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ሙሴ መሐመድ ከኮሌራ ጋር በተያያዘ አጭር ቃለ ምልልስ ለዘጋቢያችን አዲስ ቸኮል ሰጥተውታል። ምን እንዴት ነው በአካባቢው ያለው የሚለውን ከሚያብራሩበት ይጀምራሉ።
አሁን አጠቃላይ ያው እንደ ኢመርጀንሲ ሪስፖንስ እኛ ጋር በጤና ጥበቃ ሪፖርት የተደረገ የኮሌራ ኬዝ ተብሎ እንትን የተባለ እኛ ጋር የለም። ግን አንዳንድ ሲዝናል ዲያሪያ የሚመስሉ ወይም ተቅማጥ፣ ውሃ ወለድ የሆኑ ተቅማጥ በሽታዎች
እሺ
አንዳንድ ዞኖች ላይ ያሉብን በሸቤሌ ዞን አካባቢ ቢበዛ።
ኦኬ፣ ምን ያህል ሰዎች ናቸው
በአጠቃላይ በክልሉ? ወደ 240 የሚሆኑ ኬዞች ግን ይሄ ኦልሞስት ላለፉት 4-5 ወራቶች የተሰበሰቡ ናቸው ሪፖርታችን። እና ወደ 240 የሚሆኑ እንደዚህ የተጠረጠሩ ግን እስካሁን ኮንፊርም የተደረገ እና እንደዚህ ኮሌራ ነው የሚል ነገር እኛ ጋር የለም ሪፖርት። እንዲሁ የተጠረጠሩ እና የታከሙ በየፋሲሊቲዎቻችን እና በአቋቋምናቸው ሳይቶች ላይ
ምልክቶች ይመሳሰላሉ ወይስ እንዴት ነው? በጤና ጥበቃ እንደዛ ብሎ ኮሌራ መሆኑ አልተረጋገጠም፣ ግን ኮሌራ የሚመስል ብሎ ነው ሪፖርት ያደረገው እና ምልክቶቹ ላይ መመሳሰል ነገር አለ?
ያው ምልክቶቹ አንዳንድ ቦታ ይመሳሰላሉ፣ አንዳንድ ቦታ ደግሞ ያው ኬዝ ዴፊኒሽን የሚባል ነገር አለ። ላብራቶሪ ኢንቨስቲጌሽን ሲደረግ ሲቀር በራሱ የሚታይበት ምክንያቱም የተቅማጡ አይነት፣ ሁኔታው፣ ስንት ጊዜን የሚያስቀምጠው፣ እድሜው የሚለው ነገር አይቶ በደብሊዎቹ የተቀመጠ ኬዝ ዴፊኒሽን አለ። አንዳንድ ቦታ ያንን ስለሚያሟላ ነው የእኛንም ኢንተርቬንሽን እና ዝግጁነታችንን ወደ ሀይ ሌቨል አድርገን በየቦታው ሰርቪላንሳችን ማጠናክረን እየሄድንበት ያለው። አሁን ደግሞ የዝናብ ወቅትም ስለሆነ በዚህ በዝናብ ወቅት ደግሞ እንደዚህ አይነት ነገሮች ያው ሰስፔክትድ ነው የሚደረጉትና እኛ ክልል ላይ ደግሞ እንደምታውቀው ኦልሞስት ከአንድ ሚሊዮን በላይ ተፈናቃዮች የሚኖርባቸው አይዲፒ ካምፖች አሉ። ይህ ስለዚህ እነኛ አካባቢ ደግሞ ያው አደጋ አለው ይሄ ነገር ቢከሰት ደግሞ ፈርዘር። ስለዚህ እነኛ አካባቢም እንትን እንዳይባል ማህበረሰቡን በማደራጀት አካባቢው ንጽህና እንዲጠብቅ ውሃ በሚጠቀምበት ሰዓት የታከመ ውሃ እንዲጠቀም እነኝህ ውሃ ማከሚያ ኬሚካሎችንም ዲስትሪቢዩት በማድረግ ያ ካልተገኘ ደግሞ እሱ ለራሱ አፍልቶ እንዲጠጣ የሚለው ነገር ማሲቭ የሆነ ሞቢላይዜሽን እያካሄድን
በድሬዳዋ ምንም እንኳ አስቀድሞ ሪፖርት የተደረገ የኮሌራ ችግር ባይኖርም ከዚያ ወዲስ ተከስቶ ይሆን ወይ ስንል በድሬዳዋ ጤና ቢሮ የዘርፉ ባለሙያ የሆኑትን አቶ ማረጉ ሰቦቃን አናግረናቸው ነበር።
ድሬዳዋ ላይ ድሬዳዋ እንደምታውቀው ከየአካባቢው ላይ ጎሎቻችን መጥተው የሚኖሩባት አካባቢ እንደመሆኗ መግቢያም ወጫዎችም ያው ሰፊና ብዙም ስለሆኑ ቅድመ ዝግጅት መሰራት አለባቸው ብለን ስላመንን ነው እንጂ እስካሁን ምንም አይነት ኬት እስካሁን ኮንፊርም የተደረገ የተገኘ ነገር የለም።
ሁለቱም ክልሎች የማስተማርና ቅድመ ጥንቃቄ ስራዎችን ከወትሮ በተለየ ሁኔታ እየሰሩ እንደሆነ ገልጸውልናል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን። ወደ መጨረሻው ዘገባ እናምራ። በኢትዮጵያ አሜሪካ ኤምባሲ ባዘጋጀው ለሰላም ቆማለው ያጫጭር ፊልሞች ውድድር ላይ አሸናፊውን ወጣቶችን ማስተዋወቅ መጀመራችን ይታወሳል። ለዛሬ የሁለተኛ ደረጃን ያገኘውን ፋንታውን በላቸውን ይዘን ተመልሰናል። ፋንታውን ስለተወዳደረበት ስራ ይዘትና ስለ ውድድሩ መንፈስ ቀጣዩን አውግቶናል።
ጀልቦስ
እኔ ፋንታውን በላቸው ይባላለሁ። ያው የፊልሙ ጨዋታ ብዙ ጊዜ አሜሪካ ኤምባሲ እንደሚያደርገው በየአመቱ ራሳቸው አረት ይሰጣሉ። እና በዚህ አመት የሰጡን አረት ስለ ሰላም ቆማለው የሚል ነበር። እና ስለ ሰላም እንዴት እንደምትቆሙ የራሳችሁን አይዲያ ያሳዩ ነበር የሚለው። እኔ የተጠቀምኩት ምንድን ነው፣ በመሪዎች መካከል ለመምራት አለመግባባት ሲኖር ከስር ላለው ጄኔሬሽን ወይም ተከታይ ምን ያህል ችግር እንደሚፈጥር የሚያሳይ ፊልም ነው የሰራሁት።
ልጆቼ ለብዙ ዘመናችን ጀርባ ስቀጥፍ ኖሪያል። ከዚህ በኋላ ግዴ ስለደከመ አንዳች ተረከ።
ፊልሙ ያው ጀልባ ላይ ነው ሙሉ ፊልሙ የተሰራው። ጀልባው ላይ አንድ ሽማግሌና የሽማግሌው ሁለት ልጆች አሉ፣ ወጣት ልጆች። እኔ አዛውንት ወይም ሽምግልና ሰውዬ ለልጆቻቸው ከአሁን በኋላ ይህን መርከብ መንዳት እንደማይችሉ እና ይህን መርከብ ከሁለት ልጆቻቸው አንዳቸው እየረከቡ ቦታ ይለቃሉ። እነዚህም ልጆች ለእኔ ነው የሚገባው ለእኔ ነው የሚገባው ብለው በሚጣሉበት ጊዜ ጀልባዋ የምትሄድበትን አቅጣጫ ትቀይራለች ማለት ነው። ምሳሌው ምንድን ነው? ጀልባዋ ያው የሀገር ምሳሌ ነች። ሁለቱ ወጣቶች የሚጣሉት ወንድማማቶች ምንድን ናቸው? ያው ሀገርን ለመምራት የሚፈልጉ ያው ብዙ ሰዎች አሉ፣ የእነሱ ምሳሌ ነች። እና እነዚህ ሰዎች በሚጣሉበት ጊዜ የሁለቱ ቅል እንዴት ሀገርን ወደሌለ ወደተለየ አቅጣጫ ወይም ወደማይፈለግ አቅጣጫ ሊመራት እንደሚችል ለሚያሳየው። ሌላው ምንድን ነው? ዳር ላይ ቆሞ የሚጠብቁ ህጻናት ይታያሉ ፊልሙ ላይ። እነዚህ ህጻናት ወደ ትምህርት ቤት ለመሄድ በሌላ አቅጣጫ መርከቧን እየጠበቁ ነው። ስለዚህ እነዚህ ወንድማማቶች ለመሪነት ሲጣሉ ጀልባዋን ለህጻናቶቹ ማድረስ ይሰጣቸዋል ማለት ነው።
ይኸውላችሁ ልጆች፣ ለምንድን ነው ስትላቸው ወንድማማቶች ያላችሁ ለምንድን ነው ተስማምታችሁ ማሰብ አንድ ጀልባ ለመግዛት ለምንድን ነው ስታል?
ያው ከፊልም ውስጥ ተመርጫለሁ ኦልሞስት ወደ 3 አመት ሆነኛል። እና በዚህ አይነት ኦፖርቹኒቲ ክሬት የሚያደርግ ኮምፒቲሽን ወይም ውድድር ኢትዮጵያ ውስጥ ማለት ትንሽ ከባድ ነው። እና ኦልሞስት በየአመቱ አሜሪካን ኤምባሲ እነዚህን ውድድሮች ያወጣሉ። እና ሞር ለእኛ ለጀማሪ ወጣት ፊልም ሰሪዎች ትልቅ እድልና የሚፈጥርልን ማለት ነው። ሞር ፊልማችንን እንድናሳይ ሰው ፊልማችንን አይቶ በእኛ ኮመንት እንዲሰጠንና ሞር የተሻሻለን እንድንል ያበረታታል። እና በጣም ደስ የሚል ኦፖርቹኒቲ ነው። አሜሪካን ኤምባሲ በየአመቱ ለወጣቶች የሚፈጥር ኦፖርቹኒቲ
እንግዲህ አድማጮቻችን፣ የዛሬው የጋቢና ቪኦኤ ጉዟችንን እዚህ ላይ አጠናቀናል።
አስተያየቶች ቢኖሯችሁ በፌስቡክ አት ቪኦኤ አማርኛ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
ለተጨማሪም ደግሞ horn@voanews.com የሚለውን የኢሜይል አድራሻችንን በመጠቀም ሃሽታግ ጋቢና ቪኦኤ ብላችሁ አስተያየቶቻችሁን ብትልኩ ይደርሰናል። ተነጋገሩ፣ ተወያዩ፣ አስተያየት ስጡ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማ ከተማና
ሀብታሙ ስዩም ነበርን። የዛሬ የድምጽ ምህንድስናውን የከወነልን ደግሞ ፋሲል ገበየው።
ጉዟችሁ የሰመረ ይሁን ይያለን እንሰናበታችኋለን። መልካም ምሽት። ነገ ደግሞ እንገናኝ። Radio Sagale America.